የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እድሜ ከጠገበው የቀደመ ድምዳሜ የራቀ ነው።
በዚያው በመናውቀው ስሌት መሰላቱም ይሆናል በተግባር የምናየውም ያንኑ የምናውቀውን መምሰሉ።
ጨርሶ ሌላ እንዳናስብ ወይም እንዳንጠብቅ ያገዘ ጭምርም ይመስላል።
ለመሆኑ የአንጎል ቅርጽና የሚሰራበት መንገድ ውስጣዊ አሰራሩ ቀድሞ እንደሚታመነው ያለቀ ያበቃለት ሳይሆን
በኋላኛውም እድሜ ገና ብዙ መለወጥ ማደግ ይችላል ቢባሉ ምን ይሉ ይሆን?
አይምሮአችን ጊዜ ልክ እንደ ጡንቻ አዲስ ነገር እንዲማር ሁሌ እንዲሰራ አይምሮን የሚያበለጽጉ መጽሐፍ ማንበብ ሊሆን ይችላል። ከሰዎች ጋር ተገናኝቶ ሀሳብ መቀየር፣ አዲስ ነገር ዓለም ላይ ያለም እንደተከሰተ መማር፣ አዲስ የሙዚቃ መሳሪያ ወይ አዲስ አይነት እንቅስቃሴ የዳንስ ሊሆን ይችላል፣ የስፖርት ሊሆን ይችላል። እነሱን በምናደርግበት ጊዜ እንዲሁ ሜዲቴሽን የሚባለው እንዲሁም ጤናማ አመጋገብ እና በቂ እንቅልፍ ማግኘት በተለይ ለኒውሮፕላስቲሲቲ ዋነኛው ሚና ይጫወታሉ ተብሎ ይታሰባል።
ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ናቸው።
ዶክተር ያሬድ አልዛይመር ኢትዮጵያ የተባለው የህሙማን መርጃ ማህበርም መስራች ዲሬክተር ናቸው። አብረውን ያመሻሉ።
በዋነኛነት እንደምታዩት ሁላችንም እየተመለከትን ያለው በዓለም ላይ የተከሰተ ያለው የጦርነት ብዛት ከአየር ጤና ጋር ተገናኝቶ ሴቶች ላይ እየተፈጠረ ያለውን ችግር ስናይ፣ በተለይ ደግሞ ጦርነቶች ኖር ማለት የተለያዩ መንግስታት ቅድሚያ የሚሰጡትን ነገር ከጦርነት ጋር በተያያዘ ባሉ ነገሮች ውስጥ ያደርጋሉ። በዛ ምክንያቱም በጀት የሚያጥርበት ሁኔታ ይኖራል።
የወርሃ መጋቢት ወግ መሰንበቻውን ወደ ተከፈተ አንድ ዓለም አቀፍ ዓመታዊ ጉባኤ ወስዶ
ምስቅልቅል በበዛበት ዓለም የሚበልጠው መከራና እንግልት የሚደርስባቸው የእኩልነትና ክብር ለሴቶች ጥያቄ ሌላው ቅንብራችን ነው።
የሰማችኋትም የህግ ባለሙያዋ ወይዘሮ ዱንያ መኮንን ተገኘነች እንግዳችን። ሙሉ ዝግጅቱ የሰዓቱን የዓለም ዜና ተከትሎ ይቀርባል።
የዩናይት ስቴትስ ምርጫ አንድምታዎች የተከታታይ ወጋችን ትኩረት የሚያደርግበት ሌላው ጭብጥ ነው።
እሁድ መጋቢት 8 2016 ዓ.ም ሰላም ጤና ይስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን እናመሻለን። አብራችሁን አምሹ።
አሁን የሰዓቱን የዓለም ዜና ይሆናል የምናስቀድመው። ጠብቁን።
እንደምን አመሻችሁ አድማጮች። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአውሮፓ ህብረት ለግብጽ $8 ቢሊዮን ጥቅል እርዳታ መፍቀዱን ዛሬ እሁድ አስታወቀ። የጥሬ ገንዘብ ተቸግራለች ለተባለችው ግብጽ እርዳታው የተፈቀደው በጎረቤት አገራት ያለው የኢኮኖሚ ጫና፣ ግጭትና ትርምስ ብዙ ስደተኞችን ወደ አውሮፓ የባህር ዳርቻዎች እንዲያመሩ ሊያደርጋቸው ይችላል በሚል ስጋት መሆኑን አሶሲየትድ ፕሬስ ዘግቧል። በካይሮ የሚገኘው የአውሮፓ ህብረት ተልዕኮ እንደገለጸው ጥቅል የገንዘብ ድጋፍ በሚቀጥሉት 3 ዓመታት ውስጥ በአረቡ ዓለም በቁጥር የላቀ ህዝብ ብዛት ላላት አገር የሚሰጠውን እርዳታና ድር ያካትታል። በስምምነቱ መሰረት የአውሮፓ ህብረት የግብጽ መንግስት ድንበሩን እንዲያጠናክር ይደግፋል። በተለይም በአፍሪካና በመካከለኛው ምስራቅ ያሉ ድህነትና ግጭቶችን በመሸሽ የሚሰደዱ ፍልሰተኞች ዋና መሸጋገሪያ የሆነችውን የሊቢያንና እንዲሁም አመት ካስቆጠረው የሱዳን ተቀናቃኝ ጄኔራሎች ጦርነት እየሸሹ የሚመጡ ሱዳናውያንን ስደተኞች የሚመጡባቸውን ድንበሮች እንዲያጠብቅ ድጋፍ ያደርጋል። ግብጽ ከሳህራ በታች ካሉ የአፍሪካ ሀገራት ከጦርነት ወይም ከድህነት ለማምለጥ ለሚሞ ክሩ ስደተኞች መሸሸጊያ ሆና ቆይታለች። አደገኛውን የሜዲትራኒያን ባህር በመሻገር ወደ አውሮፓ ለመዝለቅ እንደ መተላለፊያ ቦታ ሆና የምታገለግል ስፍራ መሆኗም ተገልጿል። በእስራኤልና በሐማስ ጦርነት የተነሳ በሚፈጠረው የፍልሰተኞች ብዛት ግብጽ ከፍተኛ ጫና እየገጠማት ሲሆን ድንበሯ ሊጣስ ይችላል የሚል ስጋት እየጨመረ መሆኑም ዘገባው አመልክቷል። ዩክሬን የሩሲያው ፕሬዝዳንት ቭላዲሚር ፑቲንን የስልጣን ዘመን ለተጨማሪ 6 ዓመታት ለማራዘም በተዘጋጀው የመጨረሻው ፕሬዝዳንታዊ ምርጫ ዕለት በርካታ የሰው አልባ አውሮፕላን ወይም የድሮን ጥቃቶችን በተለያዩ የሩሲያ ክልሎች አድርሳለች። የሩሲያ መከላከያ ሚኒስቴር በሞስኮ ክልል የበረሩትን 5ቱን ጨምሮ 35 የዩክሬን ድሮኖችን በአንድ ሌሊት መጥቶ መጣሉን አስታውቋል። መጠነ ሰፊ ናቸው የተባሉት የዩክሬን የድሮን ጥቃቶች ከተፈጸሙባቸው ክልሎች መካከል የካሉጋ ክልል ከሞስኮ ሰሜናዊ ምስራቅ ከዩክሬን ድንበር 800 ኪሎ ሜትር ወይም 500 ማይል ርቀት ላይ የሚገኘው የያሮስቪል ክልል፣ የቤልግሮድ፣ ኩርስክ እና ሮስቶቭ የተባሉ የሩሲያ ክልሎች እንደሚገኙበት የሩሲያ መከላከያ ሚኒስቴር አስታውቋል። የነዳጅ ማጣሪያዎችና የነዳጅ ማጠራቀሚያዎች የዩክሬን ሰው አልባ አውሮፕላኖች ዋነኛ ኢላማዎች እንደነበሩ ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምንም አይነት ተቃዋሚ በሌለበት የዛሬውን እሁድ ምርጫ በማሸነፍ የስልጣን ዘመናቸውን ለተጨማሪ 6 ዓመታት ያራዝማሉ ተብሎ ይጠበቃል። ባለፈው የካቲት በሩሲያ እስር ቤት ውስጥ እያለ ህይወቱ ያለፈውን ታዋቂውን የሩሲያ ተቃዋሚ መሪ አሌክሲ ናልቫኒን ሞት ተከትሎ አንዳንድ ሩሲያውያን በምርጫ ጣቢያዎች የተቃውሞ ሰልፎችን ቢያደርጉም የ71 ዓመቱ ፕሬዝዳንት ፑቲን አሸናፊነት የተረጋገጠ እንደሚሆን ተገምቷል። ፑቲንን የሚገዳደር ምንም አይነት የረባ ተቃዋሚ እጩ ሳይኖር ያለምንም ተቀናቃኝ ባለፈው አርብ የጀመረው ምርጫ ዛሬ እሁድ ተጠናቋል። ከፑቲን ለመፎካከር በምርጫው እንደነገሩ የቀረቡት 3 ተፎካካሪዎች ቢኖሩም ፑቲንን በመቃወም ወደ ተለያዩ የአገሪቱ ምርጫ ጣቢያዎች ያመሩ አንዳንድ ሩሲያውያን የተቃውሞ ድምጻቸውን አሰምተዋል። በ14 የሩሲያ ከተሞች ከ50 በላይ የሚደርሱ ተቃዋሚዎች ዛሬ እሁድ መታሰራቸውም ተዘግበዋል። በተለያዩ የዓለም ከተሞች በሚገኙ የሩሲያ ኤምባሲዎች ተመሳሳይ የተቃውሞ ዝግጅቶች ተካሂደዋል። በመጨረሻም ፕሬዝዳንት ጆ ባይደን በዚህ ሳምንት ትልቁ ዜና 2 እጩዎች የፓርቲያቸው ፕሬዝዳንታዊ እጩ መሆናቸውን ማረጋገጣቸው ሲሆን፣ ይሁን እንጂ አንደኛው እጅግ ያረጀ ለስራው የአእምሮ ብቃት አልነበረውም ሲሉ ቀልደዋል። ሌላኛው እኔ ነኝ ብለዋል ባይደን ጮክ ብለው። ባይደን ይህን የተናገሩት ትናንት ቅዳሜ በአስተዳደራቸው ዘመን ለመጀመሪያ ጊዜ በተካሄደው እውቅ የፖለቲካ የንግድ ጋዜጠኞችና ሌሎች ሙያተኞች በሚገኙበት በአይነቱ ዘና ባለው የግሪድ አይረን ክለብ የራት ምሽት ላይ ባሰሙት የዋዛ ንግግር ነው። አርጅተዋል፣ ግራ የተጋቡና የማስተዋል ችሎታቸውም የደበዘዘ ነው የተባሉ በተቀናቃኛቸው የሚተቹት ባይደን የ77 ዓመቱ ትራምፕ ራሳቸው የተሳሳቱበትን ነገር በመጥቀስ ተሳልቀዋል። እንዳትነግሩት እየተወዳደረ ያለው ከፕሬዝዳንት ባራክ ኦባማ ጋር እንደሆነ ያስባል። ይህ እሱ ያለው ነው ብለዋል ባይደን። የ81 ዓመቱ ባይደን የመኝታ ጊዜያቸው ያለፈ መሆኑን በመጥቀስ ይኸው እንደምታዩኝ አለሁ ሲሉ በራት ምሽቱ ንግግራቸው ቀልደዋል። ምሽቱ የተካሄደው ከወራት በኋላ የሚካሄደው የ2024 ምርጫ እየተቃረበ በመጣበትና የባይደን እና የትራምፕ ፉክክር እየተጋጋለ በሄደበት ወቅት ነው። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ መጋቢት 8 2016 ዓ.ም በድጋሚ ጤና ስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
አሁን የሳምንቷን ምርጥ ግጥም
ወሬ ዘርሽ የት ነው? አንቺ ማነሽ? የእውነት እስኪ ማነሽ? እየሸሸው ልጠይቅሽ፣ ዘርሽ የት ነው ትባያለሽ። መደብ የለሽ ገጸ በሽበሽ፣ ከሀያላን መሽቆጥቁጣን፣ ከመደንግጽ መስገምግማን፣ ከአንበሶች ቤት ከኩፍሳን፣ ትመደቢ ከነብራን። ቁመናሽስ ወይ መልክሽስ ትቀያለሽ ትጠቁሪያለሽ? አንዴ ባየው በአካል ቆመሽ፣ ማነሽ እቴ የእውነት ማነሽ? በሄድኩበት ትወያለሽ፣ በአገር ሙሉ ትሞያለሽ፣ ከሞት ጥላ ትገዝፊያለሽ፣ ባላያሽም ታየኛለሽ። አንቺ ማነሽ? እንደ ነሐሴ አንዘፍዝፍ ብርድ አጥንት መቅኒ ትልሻለሽ፣ ጓያ እንደ በላ ጎልማሳ ብርክን ውሃ ታረኪያለሽ፣ እንደ ሰተቴ ርኩስ መንፈስ በዝግንበር ትሾልኪያለሽ። አይላፏት ፍላጻ ነሽ፣ አይጣጓት ጨጎጊት ነሽ፣ አትታይ ጽንጨረር ነሽ። ብርሃን ቀድመሽ የምትከንፊ መናፍስት ቤት አጥንታለሽ ባፍሽ ስራይ መርዝ ሽከፍሽ አስልጥባ በለስላሳነሽ ልቡሰ ስጋ ከጋኔነሽ በሰባት ላብ ትርቂያለሽ ማነሽ አንቺ ከቶ ማነሽ እንደ ነፋስ ያቀጠነሽ እንደ ወጀብ ያፈጠነሽ መደብ የለሽ ገጸ በሽበሽ ገዳም ቤትም ትሆያለሽ አበምኔት ከእመምኔት ሊቀህሩይ ከአቃቢት ከትጉሃን ምሩፃን ቤት አሸኳኩተሽ አነኳኩተሽ መስጊድ ገብተሽ ሼህ ከምእመን አለቋቁጠሽ አሸናቁጠሽ አጓንጠሽ ጋንጠሽ ማነዋ ክንፎ የፈጠረሽ አካል የለሽ ቃለ ሞረሽ መደብ የለሽ ገጸ በሽበሽ ማነሽ ሁሉ ቤቱ ያከበረሽ ከቡናው ጋር የወቀጠሽ ከቂጣው ጋር የጋገረሽ ከእንኩሮው ያነኩረሽ ከቡኮው ጋር የሰለቀሽ ከስፌቱ አብሮ የሰፋሽ ከሆናፉ ያናፈስሽ ወሬ ሙቺ የእውነት ማነሽ እንደ እኩይ መሰሪ ዳኛ ሁሉ ባንቺ ተፈታ ስንት ዓለም ባንቺ ነደደ ስንት ፍቅር ባንቺ ተገታ ስንቱ እምነት ተፈራፈረ ተቃቅፎ ተጠራጠረ ስንቱ ፊት ለፊት ተሳስቆ ልቡን ተሞሻልቆ አደረ ስንቱ ተመራመረ ስንቱ ተበጣጠረ አይን ላይን ተወራወረ የተሳሳመ ተናከሰ የተቃቀፈ ተገፋተረ የተደባበሰ ተጫጫረ የተኳኳለ ተናቆረ እና ዘርሽን አትደብቂ ማንነትሽን አሳውቂ ገሃድ ውለሽ ተጠየቂ ወላፈን እቶንሽን አምቂ ግን ማነሽ የእውነት እቴ ማነሽ ሁሉ ባፉ የኮመረሽ ሁሉ በጆሮ ያከበረሽ ገሃድ ሆነሽ በተገኘሽ እንደከፈልሽ በተከፈልሽ
እቁ ገጣሚ ተዋናይና ጸሐፊ ተውኔት ተመስገን አፈወርቅ ባነበበልን ዘሪሽ የትነወሬ በተሰኘችው
የሳምንቱ ምርጥ ባደረግናት ግጥሙ ዝግጅታችንን ጀምረናል።
ተመስገንን ለግሩም ግጥሙ እናመሰግናለን።
አሁን አድማጮቻችን የመክፈቻዋን ስልት እናስቀጥል።
Sweet.
በኋለኛው ዘመን በእጅጉ እንደሚቀንስ የሚታመነው የትውስታ ክህሎት
ወይም የማሰብ የማሰላሰል አለያም የፈጠራና የጥበብ ችሎታ ሳይቀር
በልጅነት ዘመን ብቻ ሳይሆን በዚያ በኋለኛው እድሜም ሊለመልም ይችላል።
እርግጥ በዚያ የእድሜ ክልል ውስጥ በስፋት የሚታየው የአንጎል ስራ መዳከም አዝማሚያም የግድ አይደለም ይለናል የራዲዮ መጽሔት ትኩረት የሚያደርግበት የምሽቱ የሳይንስ ዓለም ወግ።
ወደዚያው እንዝለቅ።
ጤናስጥልን ክብራትና ክብራን አድማጭ ተመልካቾቻችን፣ የምንወያይበት ርዕስ ኒውሮፕላስቲሲቲ ይሰኛል። ዶክተር ያሬድ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ይሄ ምናልባትም ለብዙዎች አጓጊ የሚመስለኝ በይዘቱም የቅርብ ጊዜ ሳይንስ ተደርጎ የሚታይ ይበልጥም ከቅርብ ጊዜ ወዲህ እየታወቀ የመጣ ጉዳይ ነው። የአንጎል ከተለያዩ ሁኔታዎች ጋር የመስማማት አቅም ከዚህ ቀደም በልጅነት በለጋነት እድሜ እድገቱ ያቆማል ወይም ደግሞ ዝግ ይላል ተብሎ የሚታሰበው ኋላ ላይም የሚቀጥል መሆኑን ያመላከተ በጤናማ ሁኔታ ብቻ ሳይሆን ከጤና ሁከት ጋራ አንጎል ላይ አደጋ በሚደርስ ጊዜ ሁሉ በሕክምናው ላቅ ያለ ፋይዳ ይኖረዋል የተባለ ጉዳይ ነው ልንመለከት የተዘጋጀ ነው። እስኪ ምንነቱን ከመረዳት እንጀምር። በዚህ ሰዓት ከሕክምናው ሳይንስ ውጪ ይህንንም ሳይንስ ይዘት ላላነበበ ለመጀመሪያ ጊዜ ለሚሰማ ሰው ኒውሮፕላስቲሲቲ ምንድን ነው?
ቴንኪዩ አሉላ እና ቪኦኤ ስለተጋበዝኩኝ። ለመጀመሪያ ያህል ስለ ኒውሮፕላስቲሲቲ ከማውራታችን በፊት አጠር አድርገን ስለ አእምሮ ብናወራ ትንሽ አድማጭ ተመልካቾቻችን ይቀላል ብዬ አስባለሁ። እና በተለይ ኒውሮፕላስቲሲቲ እንድንል የሚያደርገው እንግዲህ አንጎላችን ውስጥ ያለው አእምሮ የምንለው ክፍል ስንወለድ ጀምሮ እንግዲህ በቋሚነት ራሱን በመቀያየር አዲስ ነገሮችን በመማር በመለዋወጥ የሚኖረው እና ስንወለድ ጀምሮ አዲስ ነገር እንማራለን። ባባ ማማ ማለት ከዛ ቁጥር እንማን ትምህርት ቤት ገብተን ይሄ ሁሉ አእምሯችን የተለያየ አይነት አዳዲስ ነገሮችን በመማርና ለውጦች በማምጣት በኋላ የምንሆነውን ማህበረሰብ ውስጥ የምናየውን አይነት ወይ ደግሞ በማህበረሰቡ የምናመጣውን አይነት ለውጥ ያለን ሰዎች እንድንሆን ይረዳልና አእምሯችን በቢሊዮን የሚቆጠሩት የሴሎች ቁጥር ደግሞ በትሪሊዮን የሚቆጠሩ ንግግሮች ወይ ደግሞ ሳይናፕቲክ ኮኔክሽንስ በመፍጠር አንዱ ነርቭ ከሌላኛው ነርቭ ጋር የኤሌክትሪክ መልክት በመላላክ ያንን ደግሞ ከጊዜ ወደ ጊዜ በማጠናከር ሚሞሪ አዲስ ነገሮችን ማስተዋል የምንለው እንዲፈጥር ያደርጋል ማለት ነው። በተቃራኒ ደግሞ ደጋግመንና ሁሌ ማንሰራቸው ነገሮች ደግሞ ከጊዜ ወደ ጊዜ እየቀነሱ ይመጣሉ። ስለዚህ አእምሯችን ከነገሮች ጋር መቀያየር ወይ ደግሞ ለአዲስ ነገሮች ራሱ መዘጋጀት እነኝን ሁሉ የማረጋት የሚያሳየን ኒውሮፕላስቲሲቲ የሚለውም በአጭሩ ለመተርጎም። ስለዚህ ኒውሮፕላስቲሲቲ ስንል የአእምሯችን የተለየ ባህሪ ሆኖ ከጊዜ ወደ ጊዜ ለሚከሰቱ ጠቃሚ ወይ ኤክስፒሪንሶች ደግሞ በጉዳት ወዳልኩ አንተ ህመሞች፣ ሌሎች ጉዳቶች ሲገጥሙት ደግሞ ለእንደኛ ነገሮች ራሱ ተቋቁሞ የሚያልፍበት ሁኔታ ነው።
መልካም። አንጎል በተፈጥሮ የሚሰራበትን መሰረት እያዛመዱ ነው። ይህን እንደ አዲስ እየተረዳ ነው ያለ የአንጎልን ሳያቋርጥ የማደግ የመለወጥ አዲስ ነገር የመማር አቅም ወይም ችሎታ የተነተኑልን።
አንጎል እንደ ሌሎች ሰውነት አካላችን ሁሉ ብዙ ሲሰራበት ግልጋሎት ላይ ሲውል የሚጠነክር ይመስላል። ስለ ኒውሮፕላስቲሲቲ ከተጻፉ የጥናት ጽሁፎችም መመልከት እንዳደረግኩት መመላለሱ ደጋግሞ ማድረጉ እንደ አካል እንቅስቃሴ ሁሉ እንደ ጡንቻ አእምሮን መለማመድ ደጋግሞ ማድረግን ይፈልጋል። እንረሳዋለን ብለዋል ቅድም ካልሰራንበት።
እስኪ እሱ ላይ በመጠኑ ገፋ አድርገው ያስረዱን። ሌሎች በአንጎል ላይ የሚደርሱ ጉዳቶች ወይም የጤና መታወኮች ሲገጥሙ በማከሙ ረገድ የሚረዳበት ሁኔታ የሚያስረዱትን ጭብጦች ከመመልከታችን በፊት።
በጣም ጥሩ። እንግዲህ የኒውሮፕላስቲሲቲ በህይወታችን ላይ የሚኖረው አንዱ ነገር ምንድን ነው? ድም እንዳልከው ኒውሮንስ ዛት ፋየር ቱጌዘር ዋየር ቱጌዘር የሚባል ነገር አለ። አንድ ነርቭ ከሌላ ነርቭ ጋር ደጋግሞ በሚነጋገርበት ጊዜ እና ያን ንግግር በምናዘልቅበት ጊዜ ኤክስፒሪንስ ወይ ለርኒንግ ወይ ሚሞሪ የሚባለው ለመገንባት ይረዳል። እና ያን በምናደርግበት ጊዜ እንደ አስፈላጊነቱ ስለሚረዳው ወደ ረዥም ጊዜ ሚሞሪ ወይ ደግሞ ወደ ሎንግ ተርም ፖተንሽሽን ይቀይረዋል ማለት ነው። ነገር ግን ጠዋት ተነስተን የምናደርጋቸው ነገሮች ሁሉ በነጋታው እንድናስታውስ አይገደድም አይምሯችን። ለዚህም እንደ ምክንያት የሚደረገው ካረግናቸው ኮኔክሽኖቹ አዲስ ከፈጠርናቸው የነርቭ ንግግሮች አስፈላጊ ሆኖ ያላገኘውን ደግሞ አንጎል የማስወገድ ወይ የመቀነስ ስራ ወይ ደግሞ ሎንግ ተርም ዲፕሬሽን የሚባል አይነት ስራ በማድረግ ጠቃሚዎቹን በማጠናከር አላስፈላጊ ሚሞሪ ነግሮ ወደ መርታት ወይም ደግሞ ሳናስታውሰው እንዲያልፍ ያደርጋል ማለት ነው። ስለዚህ አይምሯችን ለሚከሰቱ ነገሮች ራሱን በተለያየ መንገድ እንዳመጣጣቸው አዳፕት የሚያደርግበት አዲስ ነገሮች የሚማርበት እንዲሁም ደግሞ አደጋ ሲደርስበት እና ሌላ ችግር ሲገጥመው ከዛ ችግር አገግሞ ዘላቂ ስራውን እና ግለሰቡን ጠቅሞ እንዲቀጥል የሚያደርግበት የአሰራር መንገድ ነው ማለት ኒውሮፕላስቲክስ።
መልካም ዶክተር ያሬድ፣ የኒውሮፕላስቲሲቲን ምንነት ከተረዳን ሰዎች በተለይም ደግሞ በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችን ተጨባጭ ጠቀሜታ ሊያገኙ የሚችሉበትን መንገድ ብንመለከት፣ ለመሆኑ ምን አይነት ነገሮች፣ ድርጊቶች ወይም እንቅስቃሴዎች ወይም ልምዶች ናቸው ይህን እጅግ የገነነ ፋይዳ ያለው የአንጎላችንን አቅም የሚያሳድግ አንጎላችን ዳግም እንዲለመልም የሚያስችል የትውስታ አቅማችንን አዲስ ነገር የመማር ችሎታችንን ለማሳደግ ጭምር የሚረዳ ሁኔታ እውን ለማድረግ የሚያስችሉ ተብለው የሚታመኑት?
እንግዲህ በተለያየ መንገድ የአእምሯችንን አቅምና ብቃት ማሳደግ የምንችልባቸው መንገዶች አሉ። በተለይ ደግሞ አእምሯችን ሲፈጠር ከሰውነታችን ብዙ ኤነርጂ የሚወስድ ከልባችን ከሚወጣው የደም ፍሰት ወደ 20% የሚሆነው ለአእምሯችን ምግብና ኦክሲጅን በማድረስ የተጠመደ ነው። ስለዚህ አእምሯችን በተቻለው አጋጣሚ ያን ኤነርጂ የሚቆጥብበት መንገድ ይፈልጋል። ስለዚህ ብዙ ጊዜ ይሄ አውቶ ፓይለት ውስጥ እንገባለን። አንዳንድ ያው ስናሽከረክር ከቤት ወጥተን ስራ ቦታ ስንደርስ እንዴት እንደነዳን እንኳን ላናስታውስ እንችላለን። እንግዲህ ይሄንን አእምሯችን ኤነርጂ ደጋግሞ ሳይጠቀም ባለው ኔትወርክ ተጠቅሞ እንዲሰራ የሚያግዙ የራሱ ዲፎልት ሞድ ኔትወርክ የሚባሉ አሰራሮች አሉና አእምሯችን ደጋግመን በዛ ነገር ውስጥ አንድ ነገር ማንቀየረ ወይ ደግሞ አዲስ ኤክስፒሪንስ ማናረክ ከሆነ አዲስ ነርቭ ኮኔክሽን ወይ ደግሞ አዲስ ሳይናፕቲክ ኮኔክሽን መፍጠር ሊቸገር ይችላል። ስለዚህ ለማሻሻል የሚመከሩት ዋና ዋና መንገዶች አንዱ ምንድነው? አእምሯችን ሁልጊዜ ልክ እንደ ጡንቻ አዲስ ነገር እንዲማር ሁሌ እንዲሰራ በተለይ ኮግኒቲቭ ትሬኒንግ የሚባሉ አእምሮን የሚያበለጽጉ መጽሐፍ ማንበብ ሊሆን ይችላል፣ ሶሻላይዝ ማድረግ፣ ከሰዎች ጋር ተገናኝቶ ሀሳብ መቀየር፣ አዲስ ነገር ዓለም ላይ ያለም እንደተከሰተ መማር፣ አዲስ የሙዚቃ መሳሪያ ወይ አዲስ አይነት እንቅስቃሴ የዳንስ ሊሆን ይችላል፣ የስፖርት ሊሆን ይችላል። እነሱን በምናደርግበት ጊዜ እንዲሁ ሜዲቴሽን የሚባለው አእምሯችን ውስጥ ዘልቀን ገብተን የውስጥ ሰውነታችን ጋር በቅርብ ግንኙነት ራሳችን ወደ ውስጥ የምናይበት፣ ሌላው ደግሞ አካል ብቃት እንቅስቃሴ መስራት፣ እንዲሁም ጤናማ አመጋገብ እና በቂ እንቅልፍ ማግኘት በተለይ ለኒውሮፕላስቲሲቲ ዋነኛው ሚና ይጫወታሉ ተብሎ ይታሰባል።
በአዎንታዊነት የሚታዩትን ይህን ችሎታ ወይም ይህን ሁኔታ ለማዳበር የሚረዱትን እንዳነሳ ነው፣ የሚከለክሉትስ ምንድን ናቸው? ወትሮ ከእድሜ ጋር ተያይዞ የሚታየው በኋለኛው እድሜም የተሻለ ውጤታማ መሆን የሚያስችል ዘዴ መኖሩም ቀደም ብለው የገለጿቸው ነገሮች እንዳሉ፣ እንቅፋት የሚሆኑት ደንቃራ የሚሆኑትስ ምንድን ናቸው? ሰዎች የማስታወስ ችሎታቸው እንዲዳከም፣ የመማር አዲስ ነገር የመቅሰም ክህሎት የማዳበር አቅማቸው እንዲዳከም የሚያደርጉ በተቃራኒው
በተለይ አሁን አዳዲስ ሳይንሶች በብዛት ስለ አእምሮ ጤና በተለይ የአእምሮን አቅም ከማሳደግ አንጻር አዳዲስ መድኃኒቶችንም ከመፍጠር እና ተላላፊ ያሉ እንደ አልዛይመር የመሳሰሉት በሽታዎችንም ከማከም አንጻር ጠልቆ ጥናት እያደረገበት ያለ አካባቢ ነው አሁን የምናወራው። እና በዋናነት እንግዲህ ከልጅነታችን ጀምሮ ከተወለድን ጊዜ ጀምሮ ወላጆቻችን አካባቢያችን ለአእምሯችን የሚሰጠው እንክብካቤ የሚኖረን መስተጋብር እና የምናድግበት አካባቢ ትልቅ አስተዋጽኦ ያደርጋል። በተለይ ዲመንሻ ከምንለው ህመም አንጻር አሁን በብዛት የተጠናው በልጅነት ትምህርት የመቅሰም እድላችን ወይ ደግሞ ትምህርት ቤት የመሄድ እድላችን፣ ትምህርት ቤት መሄዳችንን ብቻ ሳይሆን ደግሞ ሂደን የምናገኘው የትምህርት ኳሊቲ ራሱ የአእምሮ እድገታችንን በደንብ እንደሚቀርጸው መረጃዎች ያሳያሉ። እና እንደ ማህበረሰብ ወይ ደግሞ በመንግስት ደረጃ እንደ ፐብሊክ ፖሊሲ ተይዞ የመጀመሪያ ደረጃ ትምህርት እስከ 4ኛ ክፍል ሊሆን ይችላል እስከ 6ኛ ክፍል በነጻ ለማህበረሰቡ በብዛት እንዲደረስ ብናደርግ እና ወጪውን ብንቀንስ ብዙ ሰዎች ልጆቻቸውን ወደ ትምህርት ቤት በመላክ የአእምሮ እድገታቸውን ማሳደግ ያን ደግሞ ካረግን ለወደፊቱ ለሀገር አምራችና ውጤታማ ዜጎች ሊሆኑ ማድረግ ይቻላል። ሌላው እድሜ እየጨመረ በሚሄድበት ጊዜ ስሜት ሀሳቶቻችን ለአእምሯችን መልእክት መድረስ ካልቻሉ አእምሯችን በዋናነት ከአካባቢ ጋር መስተጋብር ፈጥሮ የሚሰራው ስሜት ሀሳብ በምንጭ ተነስቶ ነው። ስለዚህ እነኛ ስሜቶች ማስተካከል ቢቻል፣ እይታ ችግር ያለበትን ሰው መነጽር ማድረግ ወይ ኦፕሬሽን አድርጎ ማስተካከል፣ ስማት ችግር ያለባቸውንም እንዲሁ የሂሪንግ ኤድ በማድረግ አብዛኛዎቹን ከኒውሮፕላስቲሲቲ ጋር ተያይዞ የሚከሰቱ ጉዳቶች መቀነስ ይቻላል። እንዲሁም በብዛት አእምሮን የሚጎዳው በተለይ ትራማቲክ ብሬን ኢንጀሪ የሚባለው ከስፖርት እንቅስቃሴ ሊሆን ይችላል፣ ከመኪና አደጋ፣ ስራ ቦታ ከሚደርሱ ጉዳቶች ተነስቶ አእምሯችን ላይ ውጫዊ ጉዳት ሊከሰት ይችላል እና ያንን ደግሞ በቀላሉ ሄልሜት እንዲያደርጉ ሰዎች በሲት ቤልት ወይ ደግሞ ሲያሽከረክሩ የደህንነት መጠበቂያ ቀበቶ በማድረግ ራሳቸውን ከጭንቅላት ጉዳት በመጠበቅ የተሻለ ጤናማ እንዲሆኑ ማድረግ ይቻላል። እንዲሁም ለአእምሯችን በቂ ደም ፍሰት እንዲደርሰው ለማገዝ ደም ስር ጤና ነው የሚጠብቁ በተለይ የደም ግፊት፣ ስኳር፣ የልብ በሽታና ሌሎች ተላላፊ ያሉ አእምሯችን ሊጎዱ የሚችሉ በሽታዎችን በሕክምና ክትትል በመቆጣጠር ከእነኝህ አይነት ጉዳቶች በመቀነስ አእምሯችንም የበለጸገ ኒውሮፕላስቲሲቲ የተጠናከረ ሆኖ እንዲቀጥል ያግዛል ማለት ነው።
ዶክተር ያሬድ ቀደም ብለው አንድ ክንውን ጠቅሰዋል። ቀደም ሲል በምስራቁ ዓለም በስፋት ይታወቅ የነበረ አሁን ግን በዓለም አቀፍ ደረጃም እዚህ ዩናይትድ ስቴትስን ጨምሮ በስፋት በሰዎች ዘንድ እየተዘወተረ የመጣ በእንግሊዝኛው አጠራር ሜዲቴሽን የሚባለው ጥሞና ልንለው እንችላለን። ከእኛ ሀገር ባህል ጋር ለማዛመድ ሁነኛ ስፍራ እንዳለው ይነገራል። በዚህ ኒውሮፕላስቲሲቲ ውስጥ ሰዎች ተረድተው ጥሞና ማድረግ መቻላቸው የሚያደርጉትን ነገር ደረጃ በደረጃ ካወቁ ለዛ በር ከፋች እንደሆነና ቀድም ያሏቸውን ጠቀሜታዎች የሚያስገኝ ልማድ ሊያዳብሩ እንደሚችሉ ይነገራል። ስለ እሱ የሚፈነጥቁት ሀሳብ ካለ
ክብራትና ክብራን አድማጮች፣ በእንግሊዝኛው አጠራሩ ኒውሮፕላስቲሲቲ የተሰኘውንና በኋለኛው ዕድሜ ጭምር የአንጎልን የተለያዩ ብቃቶች ለማሳደግ የሚረዳ የነርቭ ሴሎች በአዲስ መንገድ የሚገናኙበትና ኤሌክትሪካዊ መልእክቶችን የሚያስተላልፉበት የሚነጋገሩበት ሁኔታ የሚፈጠርበትን ከሕክምና አንጻር ጭምር ያለውን ጠቀሜታ ሙሉ የቪዲዮ ቃለ ምልልሳችንን በቀጣይ ፕሮግራማችን እንመለስበታለን። የዛሬውን የቅምሻ ዝግጅታችንን ግን በዚሁ ቋጨን።
የራዲዮ መጽሔት ዝግጅታችንን ስንቀጥል ወርሃ መጋቢት ወግ እንግዳ ጋብዘንላችኋል።
ዱንያ መኮንን ተገኝ ትባላለች። የሕግ ባለሙያና የጾታ እኩልነት ተሟጋጅ፣ በኢትዮጵያ የሲቪል ማኅበራት አስተባባሪ በመሆንም አገልግላለች። ቀደም ሲልም በአምነስቲ ኢንተርናሽናል በናይጄሪያ የሰብአዊ ጉዳዮች አያያዝ ዙሪያ የሰራች ነች።
እጅግ የበረታ መከራና እንግልት ለሚደርስባቸው ሴቶች እኩልነትና ክብር ስለተጠየቀበት ዓለም አቀፍ መድረክና እንዲሁም ስለ ጉዳዩ ያላትን ሐሳብ ታካፍለናለች። ወይዘሮ ዱንያ መኮንን ተገኝ የሴቶች ወር በሆነው መጋቢት ወርን ምክንያት በማድረግ ላዘጋጀነው የራዲዮ መጽሔት ቅንብር ለውይይት ስለቀረብሽን እጅጉን አድርገን እናመሰግናለን።
እሺ፣ እኔም በጣም አመሰግናለሁ ቆንጂት እና ሉላ። እንግዲህ ቆንጂት እንኳን ለሴቶች ወር አንቺንም አደረሰሽ።
እንኳን አደረሰሽ። አመሰግናለሁ።
እኔም አመሰግናለሁ በዚህ ሰዓትም ስለጋበዛችሁኝ። እኔም እጅግ በጣም አመሰግናለሁ።
ግሩም። እኔም እንኳን አደረሳችሁ ልበል ሁለታችሁንም።
እናመሰግናለን።
ቆንጅት፣ ቀደም ብለሽ እንዳስተዋወቅሽው ወሩን ምክንያት በማድረግ በዚህ ሰዓት በመካሄድ ላይ ያለውን የተባበሩት መንግስታት ድርጅት የሴቶች ጉዳይ ኮሚሽን 68ኛ ዓመታዊ ጉባኤ ባለፈው ሰኞ ጀምሯል። ለ11 ቀናትም ይዘልቃል። እንግዲህ የሴቶች ቀን ሲታሰብ ለሴቶች የሚሰጠው ክብር የሴቶችን ህይወት የተሻለ ለማድረግ የሴቶችን ህይወት የተሻለ በማድረግ ደግሞ የቤተሰብንም የማህበረሰብንም ህይወት መለወጥ ያስችላል ከሚለው አስተሳሰብ ጋር በተያያዘ ነው እና ወይዘሮ ዱንያ በጉባኤው የመሳተፍ እድል እንደነበረች ተረድቻለሁ ከዚህ ቀደም። ስለዚህ ጉባኤ ጠቀሜታ፣ ፋይዳ በመነጋገር ብንጀምር በጉባኤ ላይ የተነሱ ፍሬ ነገሮችን ከማንሳታችን በፊት።
ሻሉላ፣ በጣም አመሰግናለሁ። በየአመቱ የሚካሄድ ጉባኤ ነው እና እድሉን አግኝቼ ሁለት ጊዜ ለመሳተፍ ችያለሁ። አንደኛውን ጆርጅታውን ዩኒቨርሲቲ ያለው ትምህርት ቤቴን ወክዬ ሄጄ ነው። ሁለተኛው ደግሞ አሁን በቅርብ ጊዜ ከአንድ ነን ፕሮፊት ጋር ሰራ ነበረ። ፕሮግራሙን ኦርጋናይዝ አድርግ ያለው የራሱን ፕሮግራም በዛ ሰዓት እንዲያቀርብ በዚህ በኮሚሽን ኦን ዘ ስታትስ ኦፍ ውመን በሚያዘጋጀው ውይይት ላይ ማለት ነው እና አላማውን በቤጂንግ ዴክላሬሽን ላይ የተደረጉ ስምምነቶችን ማስፈጸም ነው። በየአመቱ እንዴት ነው ወደ 12 የሚሆኑ ሴቶችን የሚመለከቱ ውሳኔዎች ተደርገው ነበር በቤጂንግ በተደረገው ውይይት እንዴት አድርገን እናስፈጽማቸው ተብሎ ታስቦ ለእነዚህ 12 አጀንዳዎች መፈጸም ወይም ደግሞ በአግባቡ መሬት ላይ ማዋል የሚከታተል አካል መመስረት ፈለገ እና ይሄ ኮሚሽን ኦን ዘ ስታትስ ኦፍ ውመን ተቋቋመ። ከሴቶች ጤና፣ ከሴቶች ትምህርት፣ ሴቶችን በሰላም ውይይቶች ከማሳተፍ፣ ሴቶችን ከጾታዊ ጥቃት ከመጠበቅ እና እዚህን ግቦች እንዲያስፈጽም የተቋቋመ ኮሚሽን ነው። ይሄ ኮሚሽን ማለት ውይይቶችን ያዘጋጃል። አንደኛው መንግስታትን ብቻ ያተኮረ የወከለ ስምምነት የሚደረግ ነው። ሁለተኛው ደግሞ የኤንጂኦ ሲኤስደብሊው ይባላል። የመንግስታዊ ያልሆኑ ድርጅቶች አጀንዳዎች ያቀፈ ለእነሱ ፕላትፎርም ወይም ደግሞ ፕሮግራም አዘጋጅቶ ራሳቸው እንዲያቀርቡና እነሱ ደግሞ የሚሰጡት ኢንፑት ወይም አስተያየት መጨረሻ ላይ ወደሚወጣው አውትካም ዶክመንት ይሉታል ለህዝብ በሚሰራጭ በሚቀጥለው ሲኤስደብሊው እስከሚደርስ ድረስ ግባችን እነዚህን የመሳሰሉትን ማሟላት ነው ብለው የሚስማሙበት ዶክመንት አለ። ኒጎሽየት ተደርጎ በመንግስት መንግስታዊ ያልሆኑ ድርጅቶችም አስተዋጽኦ አድርገውበት የሚወጣ የወከልኩት ድርጅት በሴቶች ኢምፓወርመንት ላይ ነው የሚሰራው እና በተለይም ደግሞ ያለ እድሜ ጋብቻ እና ግርዛት ላይ ያተኮረ ዝግጅት ነበር ያደረግነው። በመንግስት በኩል ያለው ደግሞ በተለይ እንደ አሁን በኛ ሀገር እንደ ሚኒስትሪ ኦፍ ወመን ኤንድ ችልድረን አፌርስ የምንላቸው የመንግስት ሴቶች ላይ የሚሰሩ ሴክተሮች የሚሳተፉበት ደግሞ ሌላ ውይይት አለ። እነሱ የመንግስትን ኮሚትመንት በበጀት በፖሊሲ በህግ የሚቀርጹበት የተለያዩ ደግሞ ዴቨሎፕ የሆኑ ሀገሮች በተለይ ቃል የሚገቡበት ይህን ያህል እርዳታ እናደርጋለን በዚህ ፖሊሲ ላይ እንስማማለን ብለው መንግስትና ከፍተኛ የሆኑ የተባበሩት መንግስታት ድርጅቶች የሚሳተፉበት ደግሞ ሌላው አካል ነው ማለት ነው። የዚህ የኮሚሽን አንደርስታንድ ኦፍ ወመን
እንግዲህ ለ2030 እንደ አውሮፓውያን አቆጣጠር የሴቶችን እኩልነት እውን ለማድረግ የተያዙ ግቦችን ለማሳካት የሚደረገው ጥረት እምብዛም ውጤት እያስገኘ እንዳልሆነ ነው ከተለያዩ ዘገባዎች ላይ እያደመጥን እየተመለከትን ያለ ነው። በተለይም መንግስታት ሴቶችን ከጥቃትና ከወከባ ለመጠበቅ ለሚደረጉ ጥረቶች መመደብ ያለበትን ገንዘብና አቅም እየቀነሱ ነው ይላል። በዚህ ዙሪያ የተደረገ ውይይት የተከታተልሽው ነገር ካለ?
እሺ፣ ጥናቶችም አሉ። አፍሪካ ውስጥ ያለውን ሁኔታ ሞኒተር ስናደርግ በሌሎችም የዓለም ነው ክፍሎች በምናያቸውን ነገሮች ተነስተን እውነትም አሁን ሴቶች ከነበሩበት ቦታ እንደውም እያቆለቆሉ ማለት ያሉበት ሁኔታ ብዙም ሳይሻሻል የመኖር መብታቸው ሳይሞላላቸው ከጥቃት ሳንከላከላቸው የሚኖሩበት ሁኔታ ላይ ደርሰናል። ወደ አሁን አንቺ ወደ አነሳሹ ሀሳብ ከመምጣት በፊት የዚህ አመቱ የኮሚሽን ኦን ዘ ስታትስ ኦፍ ወመን ቲም በተለይ ድህነትን ከመቀነስና ከድህነት ጋር ተያይዘው ሴቶች እየደረሰባቸው ያለውን ችግር አጉልቶ የሚያሳይ ነው። የዚህ አመቱ የሲኤስደብሊው 68 አመት ሊሰራ የሚገባው እዚህ ተቋማትን ነው ለሴቶች በጣም ቅርብና ለሴቶች ጠቃሚ ከማድረግ አንጻር ጋር የተያያዘ ቲም ነው። እንደምታውቀው ቀደም ብሎም አሉላም አንስቶታል ላለፉት 3 አመታት እስካሁን ድረስ ማለት ይችላለሁ የተለያዩ አይነት ኩነቶች ወይም ደግሞ በዓለም የተፈጠሩ ችግሮች በሴቶች የኑሮ ሁኔታ ላይ ከፍተኛ የሆነ አሉታዊ ተጽዕኖ አሳድሯል። በተለይም ኮቪድ-19 ተያይዞ ደግሞ የመጣው የኑሮ ውድነት እንደምታውቁት ደግሞ ከዛ በኋላ የዩክሬን ጦርነት መጥቷል። በዩክሬን ጦርነት ምክንያት በጣም ብዙ ችግሮች በዓለም ላይ መጥተዋል። ድህነት በጣም እንዲገዝፍ የተደረገበት ሁኔታ ነው ያለው። ጦርነቶች ተበራክተዋል። አሁን ደግሞ በቅርብ የተጀመረው የእስራኤል ፍልስጤም ጦርነት አለ። ከዛ ውጪ ደግሞ በአፍሪካ ውስጥ ሲሆኑ የነበሩ ብዙ ጦርነቶች አሉ። በተለይም አሁን የምናያቸው ነስ የሱዳን ጦርነት፣ ኢትዮጵያ ውስጥ የነበረው ጦርነት አለ፣ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ያለው ችግር አለ። እነዚህ በጣም የተደራረቡ ችግሮች በአገራት ላይ ካመጡት ችግር በተጨማሪ የሴቶች ደህንነት ላይ በጣም ከፍተኛ የሆነ ተጽዕኖ ፈጥረዋል። ለምሳሌ ጥናቶቹ እንደሚያሳዩት ወደ 75 ሚሊዮን ተጨማሪ ሰዎች ከድህነት በታች እንዲኖሩ ተደርጓል በዚህ ተደራራቢ ችግሮች ምክንያት። ይሄ ድህነት ወደ ሴቶች ወርዶ ምግብ የማግኘት መብታቸውን ሴቶች ምግብ ለመግዛት ሲፈልጉ የምግብ ውድነት ላይ ከፍተኛ የሆነ አስተዋጽኦ አድርጓል። ወደ አፍሪካና ወደ ሳውዝ ኤዥያ ስንመጣ በተለይም ከእድሜያቸው 25-34 የሆኑ ወጣቶች በዚህ በገለጽኩት የድህነት አረንቋ ውስጥ በጣም ጉዳት እየደረሰባቸው እንደሆነ ያሳያል። እንግዲህ ወደ ዋናው ነጥብ ስንመጣ አሁን ቆንጅት ካነሳሽው ጉዳይ ጋር ተያይዞ በኮሚሽን ኦን ዘ ስታትስ ኦፍ ወመን 360 ቢሊዮን ዶላር ተጨማሪ ካልተገኘ በስተቀር የታሰቡት ግቦች በተለይ 2030 ላይ ይደረሳል ተብሎ የታሰቡት ግቦች ሊሞሉ የሚችልበት ሁኔታ የለም ይላል። ይሄ እንግዲህ በአመት የሴቶችን መብት ከማስፈጸም ጋር ተያይዞ ይህንን አዲሽናል ፈንዲንግ ለማግኘት ደግሞ በመጀመሪያ ይህንን በጀት የሚመድቡት የዓለም አቀፍ ትብብር የሚያደርጉ አገራት ቅድሚያ የሚሰጡት ምንድን ነው የሚለው ማገናዘብ አለብን። አትኩሮቱ ወደ ሴቶችና የሴቶች ጉዳዮች እንዲመጣ የግድ እነዚህ ሀገሮች አሜሪካንም ጭምር ማለት ነው አጀንዳቸውን ወይም ደግሞ ሳፖርታቸውን ቅድሚያ የሚሰጡትን ነገር ከሌሎች ነገር ላይ ወደ ሴቶችና ሴቶችን ወደሚደግፉ ፕሮግራሞች ማምጣትን ይጠይቃል ማለት ነው። ሁሉም ባለ ድርሻ አካላትን ተሳታፊነት የሚጠይቅ ነገር ነው ብዬ አምናለሁ።
መልካም። ባለፈው ሰኞ በተከፈተው በዚህ ጉባኤ ላይ የኮሚሽኑ ዲሬክተር ሲማ ባሃውስ ካነሳሷቸው ነጥቦች አንዳንዱን እዚህ ላይ መልከት ብናደርግ፣ ለሴቶች የእኩል ክፍያ መረጋገጡ ጉዳይ ኮሚሽኑ ከሚያነሳቸው ጥያቄዎች ውስጥ አንዱ ነው። ለሴት ልጅ ተገቢ ክፍያ ተነፈገ ማለት በተዘዋዋሪ ቤተሰባንም ጭምር ከመንፈግ ይቆጠራልና ለወንዶች በሚከፈለው በእያንዳንዷ ዶላር ለሴቷ የሚከፈለው ግማሽ ዶላር ግድም ወይንም 51 ሳንቲም ብቻ ነው ይላሉ ዲሬክተሯ። እስኪ እዚህ ላይ ዲሬክተር ሲማ ባሃውስ የተናገሩትን እንስማና ለጥያቄው እንመለስ።
One in 10 women live in extreme poverty, and at the current rate of progress, as many as 342 million women will still be living in poverty in or by 2020.
አሁን ባለው ሁኔታ ከአስር ሴቶች መካከል አንዷ ማለት 342 ሚሊዮን ሴቶች አሁንም የሚኖሩት በድህነት አረንቋ ውስጥ ነው። እንደ አውሮፓውያን አቆጣጠር ለ2030 የተቀረጸው ግብ ድረስም ቢሆን እጣቸው ይኸው ነው የሚሆነው። ይህ ደግሞ የ2030ውን የዘላቂ ልማት ግብ አጀንዳ ትርጉም አልባ ያደርገዋል።
ዲሬክተሯ ይህን ያሉበት አሁን ያለው ችግር ብቻ ሳይሆን ቅድም ከ360 ቢሊዮን ዶላር በላይ ተጨማሪ በጀት የተጠየቀበት ብቻ ሳይሆን ለተቀመጠውም ለ2030 ይቀረፋሉ የተባሉት ግቦች መሳካታቸው ጥያቄ ውስጥ ጥልቋል። ያ የተባለው ጊዜ ከመድረሱ በፊት የቀረን እንግዲህ 6 አመታት ናቸውና ምን ይታይሻል? ምን አይነት ለውጦችስ ሊመጡና ሁኔታዎችን ወደ ማስተካከሉ ሊኬድ ይችላል?
በጣም ጥሩ ሐሳብ ነው ያሁን ያነሳችሁት። በተለይ የ2030ውን የግብ አምስት ለማሟላት ወይም ለመምታት በራሱ ያለው ሁኔታ አመት የተመቸ አይደለም የሚለው ነገር ልክ ነው። ምክንያቱም በዋነኛነት እንደምታዩት ሁላችንም እየተመለከትን ያለው ዓለም ላይ የተከሰተ ያለው የጦርነት ብዛት ከአየር ጤና ጋር ተገናኝቶም ሴቶች ላይ እየተፈጠረ ያለውን ችግር ስናይ እና በተለይ ደግሞ ጦርነቶች ኖሮ ማለት የተለያዩ መንግስታት ፎከሳቸውን ወይም ደግሞ ቅድሚያ የሚሰጡትን ነገር ከጦርነት ጋር በተያያዘ ባሉ ነገሮች ውስጥ ያደርጋሉ። በዛ ምክንያቱም በጀት የሚያጥርበት ሁኔታ ይኖራል። የሴቶች ለምሳሌ የሴቶችን ኢኮኖሚያቸውን ለማጠናከር በሚፈልግ ለምሳሌ ኢንካም ጀነሬት የሚያደርጉበት ፕሮግራም መዘርጋት አለብን፣ ስሞል ቢዝነሶች ውስጥ እንዲገቡ እናደርጋለን፣ የብድር አገልግሎት እንዲያገኙ እናደርግበት ሁኔታ ይኖራል እና እነዚህን ስራዎች ለመስራት የምንይዘውን በጀት ወደ ጦርነት ለምሳሌ መሳሪያ ወደ መግዛት፣ መሳሪያ ወደ መሸጥ አገሮችም ሊያደርጉ ይችላሉ። ከዛ በተጨማሪ ደግሞ እነዚህ እርዳታ የሚሰጡ ሀገራትን የመሳሪያ መሸጥ ሁኔታ ውስጥ ከገቡ በጀታቸው ወደዛ ሽፍት የሚያደርግበት የማህበረሰቡን ጥቅም ሊያስከብሩ በሚችሉ ጉዳዮች ላይ ብዙ በጀት ላይመድቡ ይችላሉ። ግን ይሄ ከበጀትም ውጪ ከህግና ከፖሊሲ አንጻር ልናዩ ልንፈትሸ ይገባል ብዬ አስባለሁ። ምክንያቱም በጀት የመበጀቱ ነገር ኦሪየንትድ የሚሆነው ምን አይነት ፖሊሲ ነው የአንድ ሀገር የሚከተለው፣ ምን አይነት ህግ አለ፣ ናሽናሊ ባለው መንግስት ውስጥም ደግሞ ሙስና አለ ወይ፣ ሙስና ካለ ደግሞ ነው የሚሰጠው ገንዘብ ወደ ሌላ የሚሄድበት ሁኔታ አለ። ወደ ዋናው ግን ምንድን ነው መፍትሄው ወደሚለው ነገር ስንመጣ በዋነኛነት የሚመስለኝ አንደኛ እነዚህ ኢንተርናሽናል ዴቨሎፕመንት ፓርትነር ሲሆኑ በተለይ ዴቨሎፕድ ሀገሮች የተወሰነላቸውን የኦፊሻል ዴቨሎፕመንት አሲስታንስ መስጠት አለባቸው ብዬ ነው የማምነው። ጥናቶች እንደሚያሳዩት ለምሳሌ አሁን ለዴቨሎፒንግ ሀገሮች መስጠት ያለባቸው ከሀገራቸው ነፍስ ወከፍ ገቢ 0.7% ነው። እታች ላሉ ሀገሮች ከ0.15 እስከ 0.20% የሆነው የኦፊሻል ዴቨሎፕመንት አሲስታንስ ማድረግ አለባቸው ለደሃ ሀገሮች ማለት ነው። እና እነዛ የሚያደርጉ አገሮች ብዙ አይደሉም። ሶ አንዱ ልንሰራበት እና ፑሽ ልናደርገው ወይም አድቮኬት ልናደርገው የሚገባ ጉዳይ ይሄ ይመስለኛል። ገና አገሩ ሳይገባ በጀቱ ግን ሲበጀት እነዚህ ኢንተርናሽናል ዴቨሎፕመንት ፓርትነርስ ትክክለኛውን የተወሰነላቸውን ስጠት አለባቸው ብዬ አስባለሁ። ሀገር ውስጥ ከገባ በኋላ ደግሞ የመንግስት አካላት
እና የመንግስት ያለውን ድርጅቶች ኃላፊነት ይኖርባቸዋል። መንግስታዊ አካላት ምንድነው? አንደኛ በሲስተማቸው በአሰራራቸው ውስጥ ምንም አይነት ሙስና እንዳይኖር የማድረግ፣ ሁለተኛ ጾታን ያማከለ የበጀት ስርዓት መዘርጋት አለባቸው። ይሄ አገር ውስጥ ከገባ በኋላ ነው ገንዘቡ ማለት። ከዛ ውጭ ግን መንግስታዊ ያልሆኑ ድርጅቶች ደግሞ ትልቅ ሚና አላቸው ብዬ አስባለሁ። ድርጅቶች ገንዘቡ ከመጣ በኋላ ወይም እርዳታ ካገኘም በኋላ በአግባቡ ለሴቶች ፕሮግራሞች ውሏል ወይ የሚለውን የመከታተል ፕሮግራም ይኖራቸዋል። እና ደግሞ አላግባብ ነገር ሲኖር ደግሞ ሪፖርት የማድረግ በኃላፊነት ሰዎችን የመጠየቅ ግዴታ አለባቸው ብዬ አስባለሁ። በጣም ማንሳት የምፈልገው ነገር ምንድነው? በተለይ በዚህ በሴቶች ዙሪያ የሚሰሩ መንግስታዊ ያልሆኑ ድርጅቶች በጀት ተጠቃሚ መሆን አለባቸው ብዬ አምናለሁ። መንግስታዊ ያልሆኑ የሴቶች ድርጅቶች ከጠቅላላው የኦፊሻል ዴቨሎፕመንት አሲስታንት ያልኳችሁ ማለት እርዳታ ተብሎ በሀገራችን ከሚመደበው ውስጥ እያገኙ ያሉት 0.13% ብቻ ነው። ወደ 81% የሚሆኑት ደግሞ ስራቸውን ለመስራት በጣም አዳጋች የሆነ የገንዘብ ችግር ያጋጥማቸዋል። በዛ ምክንያት ብዙዎቹ የተቋቋሙበትን አላማ ሳያሳኩ የሚቀሩበት ሁኔታ አለ ይላል። እና 360 ሚሊዮን ዶላር ያለው ተጨማሪ ገንዘብ እንዳለ ሆኖ ግን ከዚህ ቀደም ራሱ ሲሰጥ የነበረው ኦፊሻል ዴቨሎፕመንት አሲስታንት በአግባቡ ለሀገራትን ለመንግስታዊ ላልሆኑ ድርጅቶችን እየደረሰ አይደለም ይላል ጥናት። እና እዚህ ላይ አንደኛ በገንዘብ ሞኒተር መከታተል ይኖርብናል። ድምጻቸውን ማሰማት ይኖርባቸዋል፣ በተለይ መንግስታዊ ያልሆኑ ድርጅቶች። እና ሊያነሱ ከሚችሏቸው ነገሮች ውስጥ አንዱ የድጋፍ እንዲጨምር አገሮችን መወሰት አለባቸው ያምናለው። ፕላትፎርም ደግሞ ይፈቅዳል። የሴቶች ችግር ይሄ ነው ብለን አንድ በአንድ እንደዚህ እየቀረብን ሰዎችን የምንፈልጋቸው ማህበራዊ ጉዳዮች እንግዲህ ሰላምን ሊሆን ይችላል። አድቅድም ቆንጆ ሳነሳሽው የሰላም ላይ የሚሰሩ ስራዎችን ሊሆን ይችላሉ። የሴቶችና ሰላምን ሊሆን ይችላል። ሌሎችም ግን ፕሮግራሞች፣ የሴቶች ፕሮግራሞች ራሳቸው በደንብ ድጋፍ እያገኙ አይደለም የሚለውን ነጥብ ራሱ ኢንፐርሰን ሰዎቹን አግኝተን ማናገር እንችላለን። እዚህ ተጽዕኖ ፈጣሪነት ልንፈጥር እንችላለን። እንደ ኢትዮጵያ ሊሆን ይችላል፣ እንደ አፍሪካ ሊሆን ይችላል። ያንን ፍንትው አድርገን ለምናገኛቸው የመንግስት አካላት ያቸው ትልልቅ ደግሞ ተጽዕኖ ፈጣሪ የሆኑ መንግስት ያልሆኑ ድርጅቶች ናቸው የእኛን ሀሳብ በትልቅ ውይይት ላይ እንዲያንጸባርቁልን።
የተባበሩት መንግስታት የሴቶች ጉዳይ የሚመለከተው ኮሚሽን 68ኛውን አመታዊ ጉባኤን ተንተርሰን የተነጋገር ነው። ወይዘሮ ዱኒያ ያነሳቻቸው በኢትዮጵያም ሆነ በሌሎች የአፍሪካ አካባቢዎች የሚሳተፉ ድርጅቶች ባለሙያዎችንም ካገኘን መልሰን እናቀርባለን። በተለይ ደግሞ እንደ ኢትዮጵያ ባለው ዛሬ በጣም ተደራራቢ ችግሮች በበዙበት፣ በሚሊዮኖች ተፈናቅለው ባሉበት፣ ረሃብ፣ ርዛት፣ ጦርነት በብርቱ ሁኔታ ቤተሰቦችን ሲጎዳ ሴቶች ላይ ነው ትልቁ ሸክም የሚያርፈውና ለሴቶች የሚያስፈልገውን እገዛ በተመለከተ የሚቀጥሉት ውይይቶች ላይ ለማምጣት እንሞክር። ቆንጅት እንደጀመርሽ ወይዘሮ ዱኒያን አመስግነን የዛሬውን እዚህ ላይ እንቋጭ።
ስለ ጊዜሽ በጣም አድርገን እናመሰግናለን ወይዘሮ ዱኒያ መኮንን ተገኝ።
እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ አሉላና ቆንጅት።
ወዲህ ወደ ዩናይትድ ስቴትስ የሚመልሰን ተከታዩ ቅንብር ደግሞ
ባለፈው የራዲዮ መጽሔት ለቅምሻ ያህል አሰምተን በቀጠሮ ያሳደርነው ነው።
በአገር ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም ጭምር ወደር የማይገኝለት ብርቱ ተጽዕኖ ያሳድራል የሚባለውን
የመጪውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አንደምታዎች የሚመረምር ምልልስ ነው።
ሙያዊ ትንታኔውን የሰጡን በጆርጂያ ስቴት ዩኒቨርሲቲ ፔሪሜትር ኮሌጅ የፖለቲካ ሳይንስ መምህሩ ዶክተር ፋሲል ቸርነት ናቸው።
በቅምሻ ዝግጅታችን እልባት ካደረግንበት ጭብጥ እንነሳ።
ዶክተር ፋሲል የሪፐብሊካን ፓርቲው ቀዳሚ ተፎካካሪ የቀድሞው ፕሬዚዳንት ትራምፕ ቀደም ብሎ ባነሷቸው አንዳንድ ጉዳዮች ላይ በተለያየ ምክንያት የሚወስዱት አቋም በሀገር ውስጥ ሁኔታዎች የትኞቹ ሊቀየሩ ይችላሉ? እሳቸው ቢመጡ ፕሬዚዳንት ባይደን ራሳቸውስ ቢቆዩ የሚያሻሽሏቸው ወይም አሁን ካሉበት ከመሰረቱ የሚቀይሏቸው ነገሮች ይኖሩ ይሆን?
አሁን እንግዲህ የዴሞክራቲክ እና የሪፐብሊካን ፓርቲው የፓርቲ ፕሮግራማቸው የተለያየ ነው። ለምሳሌ በዴሞክራቲክ ፓርቲው መንግስት በኢኮኖሚ ውስጥ የሚኖረው ድርሻ ከአንጻራዊ ሁኔታ ሲታሳሳለ ነው። ኢኮኖሚውን በማስተካከል የሰዎችን ሰብአዊ መብት እና ሲቪል ራይት በማስጠበቅ እንደዚህ በመሳሰሉ በዛ በኩል ስናይ ደግሞ ሪፐብሊካን ፓርቲው ፕሮግራም እንዲሁም ደግሞ የመሪው አቅጣጫ ከዚህ ስተታየው መንግስትን ከኢኮኖሚ ውስጥ ማውጣት እና ምንም እንኳን እኔ የውጭ ሰው ነኝ ብመረጥ ያለውን ሁሉ የመንግስት አሰራር አስወግዳለሁ ብለው ቢሉም እንኳን ንግግሩና የሬቶሪኩ እንደተጠበቀ ሆኖ የሚያራምዱት ኮንሰርቫቲቭ ፖሊሲ ስለሆነ ባለፈው እንደታየው የተሰጠው የታክስ ብሬክ በ2017 በኢኮኖሚው ስትራክቸር ላይ ጫፍ ለነበሩ ሰዎች ነው ለ1% የሚያግዝ ነው። አብዛኛው አሜሪካዊ የበለጠ ድሃ ያደረገ ነው እና ቀጣዩም ጊዜ ለአብዛኛው አሜሪካዊ በጣም የሚያሰጋ የሚሆንበት የኢኮኖሚ ፖሊሲ ሊፈጠር ይችላል። በዚህ ላይ ደግሞ በመካከላችን ያሉት ልዩነቶች የዚህ አይዴንቲቲ ፖለቲካ
በማንነት ላይ ያተኮረውን
በዘር፣ በጀንደር፣ በሃይማኖት የመሳሰሉ ነገሮች ላይ በማተኮር መሰረታዊ ችግሩን የኢኮኖሚ በአብዛኛው ሰው ኢኮኖሚ ችግር ውስጥ እየገባ ያለበትን ሁኔታ ውሳኔ ወይም ልባት የሚያሰጥ ሳይሆን ልዩነቶቹ ላይ በማተኮር ያኛው ነገር እንዳይነሳ ለማድረግ የታሰረ ይመስላል እና እሱ አንድ ትልቅ ችግር ነው የሚሆነው። ለዚህ ነው ብዙም ሰው ስጋት የሚኖረው።
በአንጻሩ ፕሬዚዳንት ባይደን በቅርብ ጊዜ ተዛምዶ ከወጡ አንዳንድ መረጃዎች የእድሜያቸው የትውስታ ችሎታቸውን የማጣት ጉዳይ እያነጋገረ ነው። በቅርቡ የሚስጥራዊ መረጃ አያያዛቸውን በተመለከተ ምርመራ ያደረጉ የነበሩት ጠበቃ በጻፉት መረጃ ሆን ብሎ ያደረጉት ነገር እንዳልታያቸው፣ ነገር ግን አንድ በእድሜው የገፋ ብዙም ነገር የማያስታውስ አዛውንት የሚል አይነት በጣም ጠንከር ያለ የትውስታ አቅማቸውን ከፍተኛ ጥያቄ ውስጥ ያስገባ እሳቸውንም በእሳቸው ዙሪያ ያሉትን የሚያስቆጣ አስተያየት ጽፈው ነበረ። ይሁንና ከእድሜያቸው ጋር ተያይዞ በአካል መዳከማቸው አሳሳቢ ሆኖ መነሳቱ አልቀረምና የእሳቸው ማሸነፍ በአሳሳቢነት ደረጃ የሚደቅናቸው ችግሮች እንዴት ይታያሉ?
አዎ፣ ጥሩ ነጥብ ያነሳው አሉላ። ምክንያቱም በቅርቡ በተደረጉ አንዳንድ ፖሎች ስናይ ለምሳሌ በፊዚካል ፊትነስ ሁለቱን አነጻጽሮ ሲያዩ 35% ሰዎች ፕሬዚዳንቱ ፊት አይደሉም የሚል እምነት አላቸው። በአእምሮ ደግሞ ሜንታል ፊትነስ በዛም ቢሆኑ በአብላጫው ፕሬዚደንት ባይደን ኮምፒተንት አይደሉም ብለው የሚያስቡ ሰዎች ይበዛሉ እና ይሄ ደግሞ በአሜሪካን ምርጫ ታሪክ ውስጥ ፐርሴፕሽን በጣም ወይም ደግሞ ህዝቡ ስለ መሪ ያለው እይታ ከሚያደርገው ነገር ይልቅ የባሰ ብዙ እንትን አለው፣
ቦታ ይሰጠዋል
እና እሱ ትልቅ ችግር ሊያመጣ ይችላል። ግን ፕሬዚደንት ባይደን አሁን አንዱ ነገር ምንድን ነው የሚያነሱት ራሳቸውን መረጋጋት እንዲመጣ ጃል ከተፈለገ እኔ ነኝ የማመጣው የሚል አይነት አመለካከት ሰው እንዲኖረው ለማስረገጥ ይሞክራሉ። በዚህ ላይ ደግሞ ይሄን ዲሞክራቲክ ሲስተሙንም ፕሪዘር ማድረግ የምችለው እኔ ነኝ፣ ይሄ ሰውዬ ቢመረጥ ሊያመጣ ቢችለው ጣጣ ፖለቲካ ሲስተማችንንም የሚያበላሽ ነገር ነው ብሎ ራሳቸውን ለማቅረብ ይሞክራሉ። ግን እንዳልከው እነዚህ የሚነሱት ነገሮች በጣም ጠቃሚ ናቸው። ሌላው በኢኮኖሚ ብታየው ደግሞ ከዚህ ከኮቪድ በኋላ ከተመረጡ በኋላ ፕሬዚደንት ባይደን በጣም ጥሩ ትራክ ሬከርድ አላቸው ማለት ትችላለህ። ላለፉት 36 ወራት የነበረው የስራ መፈጠር እንዲሁም ደግሞ አንዳንድ ፕሮግራሞችን በማስተካከል ወደ ህዝቡ ተደራሽነት ያላቸው ነገር ለማድረግ ሞክረዋል። ነገር ግን ይሄንን ደግሞ ለህዝቡ በደንብ አሳምኖ መናገር ይጠበቅባቸው ይሆናል። ከዚህ በፊት የተደረገ ሰርቬይ ስናይ 65% አሜሪካኖች ኢኮኖሚው ምንም ጥሩ እንዳልሆነ ነው የሚያምኑት በዚህ ሰዓት ማለት ምንም እንኳ አንዳንድ መሻሻሎች ቢኖሩ ቢካዝ ኢንፍሌሽኑ የዋጋ መናሩ የሰዎችን የመግዛት አቅም እየቀነሰ ከመቼውም በበለጠ ስለመጣ ወደ ሰው የወረደ ነገር ብዙ ስላሌለ እንኳን በትክክለኛ አቅጣጫ ቢሆን ያንን ለማስረዳት እና ዙን ለማሳመን ትልቅ ስራ ሊጠበቅባቸው ይችላል።
ዶክተር ፋሲል እንግዲህ የሀገር ውስጡንም የውጭውንም እየተራ እያየን ነው። ቀደም ብሎ የውጭውን ከተቃቀሱት ጋር የሚያያዝ አሁን ሌላው ትልቁ የዓለም ስጋት ሆኖ የሚታየው በዓለም ዙሪያ ሁለት ግዙፍ ጦርነቶች አሉ። የዩክሬንና የሩሲያ ጦርነት ዓለም የራሱ ያደረገው ጦርነት እስኪመስል ድረስ ድርሻ ወስዷል። ዩክሬን በግፍ የተወረረች ናት ብሎ ያሰቡ የምዕራቡ ዓለም መንግስታት፣ የሰሜን አትላንቲክ ቃል ኪዳን ሀገሮች ጥምረቱን ኔቶን ጨምሮ በውጊያ ውስጥ እንኳን ባይገቡ መሳሪያ እየሰጡ ለዩክሬን ድጋፍ እየሰጡ ሲያንስ እያሳሰባቸው፣ በአንጻሩ ደግሞ ቅርብ የተጀመረው ነገር ግን እጅግ የከፋ ሁኔታ እየፈጠረ ያለው እስራኤል በሐማስ ላይ የከፈተችው ጦርነት ከደረሰባት ጥቃት በኋላ ብዙ ሰዎች የሞቱበት እየተገደሉበት ስለሆነ በህዝብ አስተያየት መመዘኛም ጠንከር ያለ ትችት እየጋበዘ በመሆኑ በተለይ በፕሬዚዳንት ባይደን ላይም በቀጥታ ትችት እየቀረቡ ነው ምርጫዎች ላይ ሳይቀር። እስኪ አንዳንድ ነጥቦች ብናነሳሳ የቱን ያህል ተጽዕኖ ማድረግ ይችል ይሆን?
እኔ መቼም እንደማውቀው ከሆነ በውጭ ጉዳይ ፖሊሲ ላይ ሁለቱም ፓርቲዎች ብዙ ለውጥ የላቸው። በፖሊሲ ደረጃ በአፈጻጸም ደረጃ የተለያየ መንገድ መጠቀም ሁኔታ ሊታይ ይችላል። ለምሳሌ ሪፐብሊካን ፓርቲው በአብዛኛው የሚመራው መንግስት ከሆነ ዩኒላተራል በብቻ ውሳኔ መውሰድ ጉዳይ እና ዴሞክራቶቹ ደግሞ አገሮችን አማክሮ መልቲላተራል ዲፕሎማሲ የሚሉት ነገር ላይ ያተኩራሉ። በዚህ ላይ የትራምፕን ለሰው ባህሪ ስትጨምር በጣም ብዙ አደገኛ ሁኔታዎች የሚፈጠሩበት ይኖራል። ግን የመካከለኛው ምስራቅ በተመለከተ ከዚህም በፊት ሰውየ ደጋግመው ተናግረዋል። ይህ የውጭ ጉዳይ ፖሊሲ ኮርነር ስቶን የሚሆነው የእስራኤል አንኮንዲሽናል ሰፖርት ነው። በ2017 ዓለም ነው ትዝ ይላችሁ እንደሆነ ጀሩሳሌምን እንደ እስራኤል ዋና ከተማ ሪኮግናይዝ የማድረግ ያክል የአሜሪካን ኤምባሲ እዛ እንዲከፈት አድርገዋል። ከዛም በኋላ ደግሞ የፓለስቲኒያን ፒኤልኦን በጣም ዲሳፖይንት ያደረገ ወይም ደግሞ ቅር ያሰኘ በእስራኤል የተዘጋጀ የሚመስል ዶኪመንት አቅርቦ ለመደራደሪያ እንዲሆን አቅርቦ ያ ነገር በጣም ፓለስታይኖችን አበሳጭቶ እና ቅር ያሰኘ ነገር ነበር እና ከዚህም ጊዜ አሁን በቅርብ ጊዜም እንደዚሁ ፕሌጅ አድርገዋል። እስራኤልን ሉዓላዊነት ለመጠበቅ የእስራኤልን ደህንነት ለመጠበቅ ዝግጁ ነኝ፣ እንደዚሁም የመጀመሪያ የፖሊሲ እንትን እሱ ነው ብለዋል። ነገር ግን በዛውም ላይ ጨምሮ ደግሞ አሁን አንድ ዩኒቨርሲቲ ሄደው ነበር እንደዚህ የካምፔን ንግግር ላይ እዚህ ሀገር እንዲያመጡ ሰዎች የአሜሪካ ተቃዋሚ የእስራኤል ተቃዋሚ የሆኑች ተማሪዎች እንኳን በዩኒቨርሲቲ እና በሌሎች የትምህርት ተቋሞች ውስጥ ያሉ ሀገር ማባረር ነው እንደዚህ የሚያደርጉ ከሆነ እና ይህን ስታየው አብዛኛው ፖሊሲ ልዩነት ያለ አይመስልም። ግን አጠቃቀሙ አፈጻጸሙ ላይ የተለያየ መንገድ የመጠቀም ሁኔታ ይታያል እንጂ ብዙ ለውጥ የሚመጣ አይመስልም።
ከለውጡ ባሻገር ግን በተለይ በምርጫው ላይ ተጽዕኖ የማሳደሩስ ሁኔታ እንዴት ይታዩታል? ይበልጡን አሁን እስራኤል የምትወስደውን እርምጃ የሚቃወሙት ግራ ክንፍ ያሉ የዲሞክራት ደጋፊዎች የባይደን ትልቁ ደጋፊዎች ከነበሩት ውስጥ እንደመሆናቸው የእነሱን ድጋፍ ያጣሉ የሚለው ነገር እያነጋገረ ነው። በቅርቡ ሚሽጋን ክፍለ ግዛት በርከት ያሉ አረብ አሜሪካውያን ያሉበት አካባቢ የታዩት እንቅስቃሴዎች እንደማሳያ ተወስደዋል። ከዛ አንጻር ከምርጫው በኋላ ሳይሆን ከምርጫው በፊት ተጽዕኖ አያደርግም ወይ? በጠባብ ልዩነት የሚሸናነፉበት ቦታ ላይ ተጽዕኖ ሊያሳድር ይችላል የሚለው ነገር እያነጋገረ ነው እና እሱንስ እንዴት ያዩታል?
እንግዲህ ባለፈው ምርጫ የዴሞክራቲክ ፓርቲው እንዲሁም ባይደን ከወጣቶች እንግዲህ ጄኔሬሽን ዚ እና ሚሌኒየልስ ከሚባሉት ኃይለኛ ድጋፍ አግኝተው ነበረ። አሁን ደግሞ በዚህ በተፈጠረው ግጭት በጣም ትልቅ ተቃውሞ የገጠማቸው በእድሜ ደረጃ ከዚህ አካባቢ ነው እና በፊት የሚመጣው ኖቬምበር ድረስ እንግዲህ ብዙ ነገሮች ሊቀየሩ ይችላሉ። ግን አሁን ባለው ሁኔታ እንኳን ብዙ ፖሎች አሉ። ሃይፖቴቲካሊ በዚህ ሁኔታ ምርጫው ቢካሄድ ማን ያሸንፋል የሚለው ላይ ባይደን በጥቂት ነጥብ ነው የሚመሩት። በብዙ ፖሎች ሲታይ 45% አብላጫ ድምፅ ቨርሰስ 44-42 እንዲህ እያለ ነው የሚሄደ ያለው እና ሰርቬ ደግሞ እንግዲህ ምንድን ነው የሚያሳየ ፎቶግራፍ እንደማንሳት ነው። አሁን እዚህ ጋር ስቆ የተነሳ ሰው ለዘጧ ደግሞ አክሩፍ ሊያኮርፍ ይችላል እና እዚህ ላይ በሰርቬ ብቻ መታመን አንችልም። ይሄ በጣም ሎንግ ተርም ኢሹ ሆኖ እዛ ድረስ ምርጫ ላይ የሚያመጣው ነገር አይታወቅም። ባይደን አስቸጋሪ አጣብቂኝ ውስጥ የገቡበት ነገር ምንድን ነው? የእስራኤል ሎቢውን ነው ማስደሰት የሚያስፈልገው ወይስ ደግሞ ይህንን የምርጫውን የመጣውን ድምፅ ለማግኘት ይቻላል ድምፅ ለማግኘት መራጮችን ነው የሚለው ጥያቄው አጣብቂኝ ውስጥ የከተታቸው ይመስላል።
መልካም። በርካታ የሚያወያዩ ጉዳዮች አሉ። ምናልባትም ከአሁን ቀደም ከታዩት ምርጫዎች ሁሉ ብዙ መዘዝ የሚኖረው ከፍተኛ ተጽዕኖም የሚያሳድር ምርጫ ተደርጎ ታይቷል። እስከ ምርጫው ጊዜ መቃረቢያ ድረስ በሚኖሩ ውይይቶች እርስዎንና የሙያ አጋሮችን መላልሰን እናገኘት ይሆናል ብዬ ተስፋ አደርጋለሁ። ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ ፔሪሜትር ኮሌጅ የፖለቲካ ሳይንስ ተባባሪ ፕሮፌሰር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አቶ አሉላ ጊዜውን ስለሰጠኝ።
መጪውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አንደምታዎች የሚዳስሰው ተከታታይ ቅንብር ይቀጥላል።
በሌላ ፕሮግራም ከሌሎች ተያያዥ ጭብጦች ጋር እንመለስበታለን።
አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ድረሰ ጉዳዮች ዙሪያ
በመጻፍም ሆነ በመደወል መሳተፍ የምትችሉ መሆኑን እያስታወስን
ለምሽቱ ያልነውንም በዚሁ መቋጨታችን ነው።
አሁን ይቀርን
ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።
I'm not afraid.